Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። እንደምናመሻችሁ፣ ታክሲዋ ሞልታለች። ከመስታወት አረጋው ጋር አብረናችሁ እንጓዛለን።
ሰላም እንደምናመሻችሁ። የምሽቱ የጋቢና ጉዞ በቅድሚያ ወደ ለንደን ያመራል። በዚያ የሚኖሩ 79 ሰዎች በርካታ ኢትዮጵያውያንን ጨምሮ በአንድ ህንፃ በተነሳ እሳት የደረሱበት ጠፍቷል፣ ሳይሞቱ አልቀረም በሚል ይሰጋል።
ሁለቱም መስኮት ከፍ በዚህ ኖር ያለን አላችሁ በመስኮት እንወርዳለን። እኔ ትልቁን ይዛለሁ፣ አንቺ ደግሞ ትንሽ ይዘሽ በዛኛው መስኮት እንወርዳለን እንጂ እዚሁ ቆመን አንቃጠልም።
የስድስት ዓመት ልጁ በእሳት እንደሞተ የተረዳው ጳውሎስ ወልደ ስላሴ ነው። የተጎጂ ቤተሰቦችን አነጋግረናል።
ወደ ሳውዲ አረቢያ ስናመራ የሀገሪቱ መንግስት ህጋዊ የመኖሪያና የስራ ፈቃድ የሌላቸው ሰራተኞች ወደ ሀገራቸው እንዲመለሱ የተቀመጠው የጊዜ ገደብ 7 ቀናት ሲቀሩት እስካሁን ወደ 80,000 ሰው ለመመለስ ተመዝግቧል። ከ25,000 ሰው በላይ ወደ ኢትዮጵያ ተመልሷል ይላሉ የማህበረሰቡ ወኪሎች። ፍልሰተኛና ሰራተኞቹስ ምን ይላሉ?
የመጣው ይምጣ ብዬ ያው እዚህ እየሰራሁኝ ነው ያለሁት።
አሁን የምገኘው እስር ቤት ነው።
ወላሂ ምንም እያሰብኩ አይደለም። ሀሳቤ ያው ስራ ላይ ነው እንጂ የመውጣቱ ምናምን ነገር ብዙም አልተቀበልኩትም።
ከአዲስ አበባ ደግሞ ትኩስ ዜና ደርሶናል። የኢትዮጵያ ገዢ ፓርቲ ኢህአዴግ ከአንዳንድ የተቃዋሚ ፓርቲዎች ጋር የያዘውን ድርድር አስመልክቶ በተለይ በጸረ ሽብር ህጉ መሻሻልና ስለ ፖለቲካ እስረኞች የተካሄደውን ውይይትም ይዘናል።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ፣ ለዜናዎቹ ተመልሰን መጥተናል። በመጀመሪያ ወደ ማሊ ነው የምናመራው። ሶማሊያ ይቅደም ሄኖክ።
መልካም። የሶማሊያን የመልሶ ግንባታና የህዝባዊ አገልግሎት ሰራተኞች ሚኒስትሩን የገደለው የመንግስቱ ወታደር በጦር ፍርድ ቤት የሞት ቅጣት ተበየነበት። አህመድ አብዱላሂ አብዲ የተባለው ሞት የተፈረደበት ወታደር የ29 ዓመት ሰው መሆኑም ተገልጿል። ባለፈው ሚያዝያ ወር መጨረሻ የተገደሉት የ31 ዓመቱ ሚኒስትር አባስ አብዱላሂ ሼክ ሲራጅ ከካቢኔው አባላት ከሁሉም ወጣት ነበሩ። እማኞች ለቪኦኤ ሶማሊኛ ዝግጅት ክፍል እንደተናገሩት ሚኒስትሩ የተገደሉት የመንግስቱ ጠቅላይ ኦዲተር ይጓዝበት ከነበረ መኪና ውስጥ በተተኮሰ ጥይት ሲሆን፣ ዛሬ ሞት የተፈረደበት ወታደር ጠቅላይ ኦዲተሩ ከሚጠብቁ አንዱ ነበር።
ወደ ማሊ ነው የምናመራው። ከማሊ ከዋና ከተማ ከባማንኮ ወጣ ብሎ የሚገኝ የመዝናኛ ስፍራ ጥቃት ያደረሱት ቢያንስ 4 ታጣቂዎች በሀገሪቱ ጸጥታ ኃይሎች መገደላቸውን የሀገሪቱ የደህንነት ሚኒስትር ሳሊፍ ትራኦሌ ዛሬ አስታወቁ። በምዕራባውያን በሚዘወተረው ካምፔማ ካንጋባ በሚባለው መዝናኛ ትላንት እሁድ ታጣቂዎች በከፈቱት ጥቃት 2 ሰው ተገድሏል። የጸጥታ ኃይሎች 13 ፈረንሳዮችን ጨምሮ ከ36 በላይ ሰዎችን አውጥተዋል። በስፍራው ከነበሩት መካከል በሀገሪቱ ከተሰማሩ ከፈረንሳይ ወታደራዊ ተልዕኮ፣ ከተባበሩት መንግስታት ድርጅትና ከአውሮፓ ህብረት ተልዕኮ ጋር የስራ ግንኙነት ያላቸው ሰዎች ይገኙባቸዋል። ባማኮ ውስጥ የፈረንሳይ ወታደሮች የሉም። ሆኖም በሰሜናዊ ማሊ ከእስላማዊ ጽንፈኞች ጋር የሚዋጉ ወደ 2000 የሚሆኑ የፈረንሳይ ወታደሮች አሉ።
ብሪታንያ ዋና ከተማ ለንደን ውስጥ የሚገኝ መስጊድ አጠገብ አንድ አሽከርካሪን የያዘ መኪና እግረኛ መሃል ነድቶ 10 ሰዎችን አቆሰለ። የከተማዋ ፖሊስ አዛዥ ድርጊቱ ሙስሊሞችን ለማጥቃት የታለመ ግልጽ ነው ብለዋል። በርካታ ሰዎች ሆስፒታል ተወስደው እየተረዱ መሆናቸውን የገለጹት ኮሚሽነር ክሪስታ ዲክ ጉዳዩን በሽብርተኛ ጥቃትነት እየተከታተልነው ነው ብለዋል። የለንደን ከተማ ከንቲባ ሳዲቅ ካን በከተማችን ላይ የተፈጸመ ዘግናኝ ጥቃት ሲሉት፣ ጠቅላይ ሚኒስትሯ ቴሬሳ ሜይ በሙስሊሞች ላይ እንደዚሁም በቤተ እምነታቸው ደጃፍ ላይ የተፈጸመ ጥቃት ብለውታል።
በሌላ ዜና ዛሬ ፈረንሳይ ዋና ከተማ ፓሪስ በዝነኛው ቻምስ ኤሊሲስ መደብሮች በሚገኙበት አካባቢ አንድ መኪና ተንደርድሮ አንድ የፖሊስ መኪና ገጨ። የፓሪስ ፖሊስ ቢሮ በትዊተር ባወጣው መግለጫ ቻምስ ኤሊሲስ ላይ የተፈጠረው ሁኔታ በቁጥጥር ስር ውሏል፣ ከፖሊስም ሆነ ከህዝብ በኩል የተጎዳ የለም ብለዋል። ግጭቱ ሆን ተብሎ የተፈጸመ ነው ብለው እንደሚያምኑ ያስታወቁት የፈረንሳይ ሀገር አስተዳደር ሚኒስትር ፒየር ሃንሪ ብራንዴ ጥቃቱን ያደረሰው ሰው ሳይሞት እንዳልቀረ ጠቁመዋል። ለዛሬ ያዝነላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ዝግጅቶቻችን ልምራችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዚአብሔርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በብሪታንያ መዲና ለንደን ውስጥ በሚገኘው ግሬንፌል በተባለው ግዙፍ የመኖሪያ ህንጻ ላይ ባለፈው ሳምንት በደረሰው ቃጠሎ የሞቱት ሰዎች 79 ሳይደርሱ እንዳልቀሩ የለንደን ፖሊስ አስታውቋል። በህንጻው ላይ የሚኖሩ ኢትዮጵያውያን ቤተሰቦቻቸውን በአደጋ ማጣታቸውን የገለጹ ሲሆን እስካሁን መሞታቸው ካልተረጋገጠው ውስጥ ኢትዮጵያውያን እንደሚገኙበት ይናገራሉ። ጽዮን ግርማ ዝርዝር አላት።
ረቡ ሰኔ 7 2009 ዓ.ም ተመረተ በለንደን ሰዓት አቆጣጠር ከሌሊቱ 7 ሰዓት ግሬንፌል በተባለው ህንጻ ላይ የደረሰው የእሳት ቃጠሎ ከውጭ ሲታይ እጅግ አደገኛነቱን ማስተዋል ይቻል ነበር። በውስጡ ደግሞ ከእሳቱ ለመውጣት በደረጃው የሚሮጡና ውስጥ ሆነው የእሳት አደጋ ሰራተኞችን ሲጠባበቁ የነበሩ ነዋሪዎች እንደነበሩ ሲዘገብ ሰንብቷል። ከነዚህ ሰዎች መካከል አንዱ ኢትዮጵያዊው ጳውሎስ ወልደስላሴ ይባላል። ከአንድ ልጁና ባለቤቱ ጋር ሲተርፍ አንድ ልጁን ደግሞ አጥቷል። በእለቱ የነበረውን ሁኔታ እንዲተርኩልናል።
ለቤት ተፈጠረው ጫጫታ ሰማን በረንዳ ላይ። ምንድነው የሚነቃው? ጭስ ይጨሳል እና ሰዎች ይጨጫሉ። ሁሉንም ተዘጋጁ አልኳቸው። ሁለት ልጆች ነው ያሉኝ፣ አይዛክ እና ሉቃስ ይባላሉ። ገኒ ትባላለች ባለቤቴ። አብረን ሆነን በቃ ተዘጋጁ አለን። አለበበስኳቸው ምን አልኳቸውና የሰርኩታክሽን 99 ነው የፋየር ብርጌድ ሁኔታውን ነገርኳቸው እና አወይ ነው ሆነናል እና እንጠብቃለን አሉኝ። እኛ የምንኖረው 18ኛ ያለው 18ኛ ፎቅ ነው። ሌላው አበሻ ጓደኛችን አለ 7ኛ ፎቅ። እሱ መንቃቱን አለመንቃቱን ለማወቅ እንደገና እሱ ጋር ደወልኩለት። ስደውል እሱ ተኝቶ ነበር እና ነገርኩት እንዲህ እንዲህ ነው ስለው እሱ አላወቀም ነበር። ነቃ። አንድ ባለቤቱና ሚስቱን ቀስቶ እሱ ከኛ በፊት ቀድሞ ወጣ። በጣም ለንተን በኋላ ቅርብ ስለነበር ማለት ነው።
ጓደኛው ከመጣ በኋላ ስልክ እየተደዋወሉ ሲነጋገሩ እንደነበርና የእሳት አደጋ ሰራተኞቹ መጥተው እስኪያወጧቸው እየተጠባበቁ እንደቆዩ ይገልጻል።
እሳቱ የተነሳ ሁለት በእኛ ሳይድ አይደለም፣ ኦፖዚት ሳይድ። ስለዚህ በመሀል ሊፍት እና ስቴርኬዝ ስላለ እኛን አልነካንም ለረጅም ሰዓት። በጣም ደጋግሜ ስደውል ስልክ እንደገና ማረ እንዴት ነው ብለን እንደዋወልን በመሀል ተንኳኳ። ሲኮክ ፋየር ብርጌዶቹ መስለውኝ ነው መጀመሪያ የከፈቱት። ስከፍት ፊት ለፊታችን በዛ ሳይድ ካለው እንትን ጭስ ነበር ቤቱ እና አንድ አበሻ ነው መጣ። ዛሬ ጭጨሳል እንዴት ነው አለን። አስገባሁት እኛ ጋሻ ላይ እኛ ቤት ምንም አልተቀጣጠለም ምንም አላለም። እሱን አስገባሁት። መጨረሻ ላይ ከጎናችን ደግሞ አለች ሴት ሶስት ልጆች አሏት። ሶስት ትናንሽ ልጆች ትልቁ 12 ዓመት ሊሆናት ነው። ከዛ በታች ያሉት ሶስት ልጆች ያሏት ጎረቤት አለች አረብ ነች። ተንኳኮስከፍ እሷ ችክችኔ ውስጥ እሳቱ ገባ እና አስገቡኝ አለች። አስገባናት እና ሁላችንም አንድ ላይ ሆንን ማለት ነው። ጠቅላላ የእኔ ልጆች ሁለት፣ የእሷ ልጆች ሶስት፣ አምስት ህጻናት እና እሷ ብቻዋን ልጁ እና አራት አዳልት ማለት ነው። ሁላችንም ሆነን በቃ እየጠበቅን በየአቅማችን ሁላችንም እሱ ባለን ስልክ እንደዋውላለን እንዲመጡልን ፋየር ብርጌዶች እንትን እንላለን። በቃ አዌር ሆነዋል የተቻላቸውን እያደረጉ ነው ብለው ነው የሚነግሩን። ምንም ሌላ ነገር የለም። በጣም ረጅም ሰዓት የተነሳው 1 ሰዓት ነው። እነሱ ተስፋ እያደረግን ጠበቅ። በቃ ነገርኳቸው የመጨረሻ ቢጠፋና ይሄ ነገር ቢመጣ እዚሁ አንቃጠልም። ስለዚህ ሁለቱም መስኮት በዚህ ኖር ያለን አላቸው። በመስኮት እንወርዳለን። እኔ ትልቁን ይዛለሁ፣ አንቺ ደግሞ ትንሽ ይዘሽ በዛኛው መስኮት እንወርዳለን እንጂ እዚሁ ቆመን አንቃጠልም። ግን መጨረሻችንን ትንሽ እንሞክራለን። ነገርኩት። ወንበር አዘጋጀሁለት መስኮቱ ላይ እንዲወጣ። አይዛክን ያኛው ትንሽ ስለሆነ አቅፈነው እንትን ማለት ይችላል። ወንበሩ ላይ ማንንቱ ላይ ቁጭ ብዬ በመስኮት ልጮዋለሁ፣ ፈልፍላለሁ። የሚሰማኝ የለም። በቃ እንዴት ነው መሞት ማለት ምንድን ነው? ምንድን ነው ማድረግ ያለብኝ? ይህን በማሰብ ጀመርኩ። ያለን አማራጭ ደጋግሞ መደወል ነው። አረ እንዴት ነው ጓደኛዬ ሰው እንደዚህ እያለ እየተቀጣጠለ ነው፣ ምንድን ነው የምናደርገው አልናቸው። በቃ እና አጠገቤ 4-5 ልጆች አሉ እና እንዴት ነው ጠቅላላ 9 ነን። ይህ በቁጥሩ ነው ደጋግሜ ደውዬ እነግራቸዋለሁ። የለንደን ቢዚ ሲሆን የሌሎች ላይኖችም ያገናኙሻል ሁሉም በአካባቢ ያሉ ማለት ነው። እና መጨረሻ ላይ ያገኘሁት የኢሴክስ ፋየር ብርጌድ ነው አነጋገርኩት።
እንድታገሱ ሲነገራቸው ቆይቶ በመጨረሻ በእርጥብ ጨርቅ አፍንጫቸውን ያፈኑ በአደጋ ጊዜ መውጫ ደረጃው እንዲወጡ ተነገራቸው።
ይሄንን ልጆቹ ሁሉ በቃ አንሶላውን ጨርቁ ሁሉንም በቃ ጣናቶች ሁሉንም ጨርቅ አለባብተን በቃ ሁላችንም ልንወጣ ስለልክ ይሄንን ነገር ያደረገን ፋየር ማኑ መጣና ያውታል ምንም የነገረን ነገር የለም ጫርቅ አርጉ ምን ያለ ነገር የለም እኔ በስልክ የነገረኝ ነው ኦሬዲ ተዘጋጅቻለሁ በቃ ልጆቹን አልበሰን ትልቁ ልጅን ከወጭ ከሴት ወንድ ይሻላል ብዬ አበሻው ከዛ ክፍል ካመጣው ልጅ ጋር ከሱ ጋር እሱን ይዤ ላኩት ተራራ ብዬ ማለት ነው። እኔ ደግሞ ትንሹን ይዤ ሴቶቹን ደግሞ እነሱም እርስ በርሳቸው ትልቋ ትንሿ ልጅ ታሷም ሁሉም ወጡ። በቃ ጨለማ ነው ከ18ኛ ፎቅ አላቀም ጨለማለት ሞካለ ብቻ ወጣን። እንደምን መልሽ ምንም አላቀም በቃ በሸርተቴ ነው እየተጋጨጨሽ ነው ምንድነው በቃ ምን አድርሎም ብቻ ልጅን እንደዚህ አቅፍ ያለው ነው ትንፋሽ እንዳያንሰው ጨርቁን አፍኛለሁ በቃ ነው ትንፋሽ ያለ ያጥረኝ ሲል ወደ ራሴ ትንፋሽን ማለት ነው ወደ ልክ ነው ፍራንሽሪ ሉድቅስን ትንፋሽና እንትሉን አነሳና ጨርቁን አነሳና ነው ያደረግና ትንሽ ሪሊክ ታገኝ መልሽ እሱን ያደረግ እንደዛ ያደረግን በተአምር ወጣን። ይሄ ማለት ከዛ ከኛ ሰው ላይ ወጣ ሰው የለም በስትሬቸር ሲወጡና ይወጣ እና ያንን እንደዛ አርገን ወጣን። ከወጣን በኋላ በቃ ልክ እኔ መብራት ሳላመንኩም በቃ የሆነ ጨለማ የሆነ እንትን ተብሎ በቃ መብራት አየን በዛ አየር ሁሉ መጣ ገረም በቃ እንትን አለን ልጅና ጥፌ ወጣን። ከወጣን በኋላ በቃ ልክ እኔ እንደወረድ ተከትለኝ ወረደች ገሊ ባለቤቴ ማለት ነው። ከዛ ተያይዘን አይዛክ ሳል አንዴ አይዛክማ ከኛ በፊት ነበር እነሱ ቆናቸው መጀመሪያ የላስፋቸው ስለዚህ ወጥቷል ውጪ እናያቸዋለን አልኳት። በቃ ውጪ አንድ አበሻ ጆን የሚባል አለ በጣም ጥሩ ልጅና በቃ ይረዳ ነው እሱ ጋር ተረዳዳን ማን ነው ተቀበለ ልጅን። ከዛ ሲያዩት እግዚአብሔር ይመስገን ልጅ ደህና ነው ብዙም ይሄ ጭሱ ነው ብሎንም አልወሰደም ደህና ነውና ይተነፍሳል ምንም በቃ ከድንጋጤና ከእንትን በስተቀር ደህና ስለሆነ የባሱትን እያከሙ እኛ አቆዩን ምንም በሱ በኩል ችግር የለውም ምክንያቱም ደህና ነበር እሱ። ከዛኛ ብቻ እሱም ለጆኒ ለሚባለው ሰጥቼ ፍለጋ ነው ይሄ ትልቁ ፍለጋ ሄድኩኝ። በአጋጣሚ እነዛ አብረውኝ የነበሩት ልጆች ወጥተዋል እነሱንም አገኘዋቸው አረባው ልጅ 12 አመት ወልጅ ጠይቃት አይቼዋለሁ ውጪ አይቼዋለሁ አለች። አይቼዋለሁ እርግጠኛ ነሽ? አዎ ከኛ ጋር ስለነበረች በደንብ አይቷል ለጋግም ጠይቆት አይቼዋለሁ አለች። ያንን ተስፋ አድርጌ በቃ አስጠብቅ በሁለት ቦታ ነበር የሚወጣውና ሌላ በሌላ ሳይድ እጂ ፍለጋ ጀመርኩ። እዛም በቃ እንደምሞክር የፈለኩኝ እዛም ሌላም በቃ ተስፋ ሳረግ አሁን እንግዲህ
ልጁም አልተገኘም የላከው አብረ ልጁ ይዞ እንዲወጣ
አዛከ አገኘው ልጁን በኋላ ላይ ፍለጋ ልጁን አገኘው እዛው አገኘው ታገኘው የታረከዋል ደረጃ ላይ ወደቀብኝ አለ ደረጃ ላይ እንትን ያልኩት አለኝ። በቃ ታገኘው ደረጃ ነው አለኝ የትኛው ደረጃ ነው አላውቅም ጨለማ ነው በቃ ምንም የተረጋጋው እንዴት አይደለም የተሳሳትኩት ወንድ ከሴት ይሻላል በየሱ አይለቀውም በያጠናጥርኩ እንጂ እናቱ ብትይዞ ኖሮ እናቱ ልጅም ስለሆነም አብራት አለች እንጂ ተተዋት ሄድ ነበር። እና ያ ሁሉ ጊዜ ይቆይ ትልቅ ተሰራውና አመኘ ሂድ ስለው አምኖ እኔን አምኖ ሂድ ስለው ሄደ። ስለዚህ ግን ውስጤ በቃ የመጨረሻ ጸጸትና ህይወትን ባጭር ቀጨው ታኔ በዚህ አይነት ሁኔታ ነው ልጄን ያጣሁት። በቃ ይሄ ነው ታሪክ ሌላ ምንም።
ጳውሎስ የስድስት ዓመት ልጁ አይሳክ ልጅም ቢሆን ጠንካራና በስፖርት እንቅስቃሴዎች ላይ የሚሳተፍ በመሆኑ ተሯሩጦም ያመልጣል የሚል ግምት እንደነበረው ይናገራል። የለንደን ፖሊስ አደጋው በዚህ ህንጻ ላይ እንዴት እንደተነሳ እስካሁን አጣርቶ እንዳልጨረሰ የገለጸ ይገኛል። በአደጋው 79 ሰዎች ሳይሞቱ እንዳልቀረም ዛሬ አስታውቋል። በትላንትናው ለተም ለሟቾች የመታሰቢያ ዝግጅት ተዘጋጅቶ እንደነበር ታውቋል። ኢትዮጵያውያኑም ከአደጋው የተረፉ ቤተሰቦች በአንድ ላይ እየተሰባሰቡ ሀዘናቸውን እየተወጡ እንደሆነ ነግረውናል።
አሁንም ከብሪታንያ መዲና ለንደን አንወጣም። በዚያ የሚገኝ መስጊድ አጠገብ አንድ አሽከርካሪን የያዘ መኪና በእግረኛ መሃል ተንርቶ 10 ሰዎችን አቁስሏል። አዳነች ሳይ ዜናውን ይዛለች።
አንድ ተመልካች ያየውን ገልጿል።
But whatever happened there was done in a very vindictive way. It wasn't an accident.
ከቂም በቀል የተነሳ የተደረገ ነው። ድንገተኛ አደጋ አይደለም። ሰውየው ሰክሮ ወይም መኪናው ከቁጥጥሩ ውጪ ሄዳበት አይደለም። እኔ እንደማየው እንዲህ አይነት ተግባር ለመፈጸም ወደ ተነጠፈው የእግር መንገድ መውጣት አለባቸው። ሆን ተብሎ ለቂም በቀል የተደረገ ነው። በዛን ወቅት ለደረሰው ጉዳት በቃላት ለመግለጽ ያዳግተኛል።
ሰዎቹን የገጨው የ48 ዓመት ዕድሜ ሰው ነው። አደጋውን ባደረሰበት ቦታ ላይ መንገደኞቹ ይዘውት ከቆዩ በኋላ ፖሊሶች እንዳሰሩት ባለሥልጣኖች ገልጸዋል። ረዳት የሜትሮፖሊታን ፖሊስ ኮሚሽነር ኔል ባሱ ነባር የብሔራዊ ጸረ አሸባሪነት አስተባባሪ ናቸው። ጥቃቱን ያደረሰው አንድ ሰው ብቻ ይመስላል ብለዋል።
ይህ ድርጊት ያረጋገጠልኝ ነገር ቢኖር የለንደን ነዋሪዎች ራሳቸውን ለመከላከል አብረው እንደሚሰሩ ነው። ይሁንና ለአሸባሪዎችና ለጽንፈኞች በማያመች መንገድ ነው የሚያደርጉት።
የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ በኦፊሴላዊ መኖሪያ ቤታቸው ፊት ሆነው ባደረጉት ንግግር ጥቃቱን አውግዘው ጥላቻና እንዲህ አይነት ከይሲ ተግባር ምን ጊዜም ቢሆን ስኬት አያገኙም ብለዋል።
This was an attack on Muslims near their place of worship. And like all terrorism.
ይህ መስጊዳቸው አጠገብ በነበሩ ሙስሊሞች ላይ የተፈጸመ ጥቃት ነው። እንደ ሁሉም አሸባሪነት አንድ አይነት መሰረታዊ ግብ አለው። ከፋፍሎን በዚህ ሀገር የምንጋራውን የአንድነት ተስስርና ዜግነታችንን የመስበር ፍላጎት ነው ያለው።
የቆሰሉት ሁሉ ሙስሊሞች መሆናቸውን ባስ ይገልጿል። ብሪታንያ በተለይም ለንደን ላይ ከቅርብ ጊዜያት ወዲህ በርካታ ጥቃቶች በመካሄዳቸው ስጋት ላይ ቆይተዋል።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። አሁን ወደ ሳውዲ አረቢያ እናመራለን። የሳውዲ መንግስት ህጋዊ የመኖሪያና የሥራ ፈቃድ የሌላቸው ሰራተኞች ወደ ሀገራቸው እንዲመለሱ ያስቀመጠው የጊዜ ገደብ የቀሩት 7 ቀናት ብቻ ናቸው። እስካሁን ወደ 80,000 የሚሆን ሰው ለመመለስ መዝገቡንና ከ25,000 በላይ ደግሞ ወደ ኢትዮጵያ ተመልሰዋል ይላሉ የማህበረሰብ ወኪሎች። እንግዲህ በዚህ ከዚህ ጋር በተያያዘ የኢትዮጵያ ማህበረሰብ መሪን አቶ ሻውል ጌታ ሆነን አነጋግረናል። ጣይፍ በሚባል ገጠራማ አካባቢ ደግሞ ሰነድ ወደሚወሰድባቸው ጣቢያዎች በጉዞ ላይ የነበሩ በርካታ ኢትዮጵያውያን በሳውዲ ፖሊሶች ከመንገድ ተይዘው ሽምንስ በተባለ እስር ቤት እንደሚገኙና የኢትዮጵያ ኤምባሲ በፍጥነት እንዲደርስላቸው ለአሜሪካ ድምጽ ሬዲዮ ጥሪያቸውን አሰምተዋል። ለመመለስ የማይፈልጉ ኢትዮጵያውያን ቁጥርም አሁን ከፍተኛ ነው። መስታወት አረጋው ዝርዝሩን ይዛለች።
በመጨረሻዎቹ ቀናት የኢትዮጵያ መንግስት ወደ አዘጋጃቸው 9 የምዝገባ ጣቢያዎች ቁጥራቸው ከፍተኛ የሆኑ ተመላሾች የጉዞ ሰነድ ለመውሰድ በመጉረፍ ላይ ናቸው። በሪያድ የሚገኘው የኢትዮጵያ የማህበረሰብ መሪ የሆኑት አቶ ሻውል ጌታሁን በየቀኑ ወደ ኢትዮጵያ በመመለስ ላይ የሚገኙትንና የጉዞ ሰነድ በመውሰድ ላይ የሚገኙ ዜጎችን ቁጥር ገልጸውልናል።
እዚሁ ሪያድ ብቻ ነው መንገድሽ 2000 እስከ 2500 አካባቢ ነው በቀን እናዘጋጀ ያለው። እነሱም ጋር ቪዛቸውም ጥሩ ነው ያለው። ለምሳሌ አሁን ትናንትና በአንድ ቀን ወደ 1124 ቪዛ ነው የሰጡን። እስከ 1300 ሰጥተው ያውቃል በቀን ማለት ነው።
ስንት ሰው ወደ ሀገር
ገባ? እንደው አካባቢውን እንትን ለማለት ነው ጠቅላላ እንትኑ ነው የወሰደው። በአሁን ሰዓት ወደ 80,000 አካባቢ ሆነ የወሰደው ጉዞ ሰነዱን ማለት ነው። ከዛ ውስጥ ቪዛውን የወሰደውም ወደ 50% ከፍ ያለ አካባቢ ነው የሚሆነው። አገር ቤት የገባው ወደ 25,000 አካባቢ ይሆናል።
በመጨረሻ ቀናቶቹም ወደ ሀገር ለመግባት ፍላጎት የሌላቸው የመጣውን ለመቀበል ተዘጋጅተው የተቀመጡ ኢትዮጵያውያን ቁጥር አሁንም ከፍተኛ ነው።
በቃ ያው አገር ያለው ሁኔታ ብዙም አላስደስተኝም ገባሽ? አንደኛ ነገር ቤተሰብ ራሱ ተስፋ አይሰጥሽም። ሀገር ያለውን ነገር በጣም አክብዶ ነው። አሁን እኔ ከወጣሁ 6 አመት ሆኖኛል ገባሽ? ስለ ኢትዮጵያ ብዙ ረስቻለሁ ብዙ ነገሮችን እና ያው በጣም ነው የሚያስፈራሩኝ ሲነግሩኝ።
ምን አሉሽ?
እንደምትታው መኖር እንደማልችል ነው የሚነግሩኝ ገባሽ? እና ያ ነገር ነው በቃ እኔ ውስጤን እንትን ያለው።
ስለዚህ ወሰንሽ የመጣው ይምጣ
ማለት?
አዎ ይስማኛል።
አዎ የመጣው ይምጣ ብዬ ያው እዚህ እየሰራሁኝ ነው ያለሁት።
አሰሪሽስ እንዴት ናቸው? ምን ያስባሉ?
ወላሂ እነሱ ምንም ነገር የለም ነው የሚሉት። ምንም ነገር የለም አይዞሽ። ደግሞ ያው አረብ ቤት አይገቡም ረፍት ቤት ነው እንጂ ያው ጃዛ ቤት ማለት ነው። እዛ ነው እንጂ አረብ ቤት አይገቡም እና ያው ለተወሰነ ጊዜ ነው ይረጋጋል ነገሩ ምናምን ነገር እያሉ ነው ተስፋ የሚሰጡኝ የምንሰራባቸው ሰዎች ማለት ነው።
ምን ይመጣል ያሻሻለሽ?
እንግዲህ ያው ስራት አለ ነው የሚባለው። ስራት አለው ነው የሚባለው።
የገንዘብ ቁጣትም አለው
ይባላል። የገንዘብ ቁጣትም አለው ይባላል። የገንዘብ ቁጣቱን እንኳን ኬት ነው እንትቼ መከፍለው? ያው ስራቱን ያስሩኛል።
በቀሩት ቀናት የጉዞ ሰነድ ለመውሰድ ከሚሰሩበት ከተራማ ጣይፍ ከተባለ የሳውዲ አረቢያ ቦታ ወደ ከተማ በጉዞ ላይ ሳሉ ድንገት ሳያስቡት መንገድ ላይ ተይዘው የታሰሩ ኢትዮጵያውያን ከታሰሩበት ሽመንስ እስር ቤት አግኝተን አናግረን ነበር። የኢትዮጵያ ኤምባሲ ቶሎ ይድረስልንና በቀሩት ቀናቶች ሳይጠናቀቁ ሀገራችንን እንግባ በማለት ጥሪያቸውን ደጋግመው አሰምተዋል።
እኔ መኖሪያ ፈቃድ የለኝም፣ ህገወጥ ነኝ።
እና ለመመለስ አሰብክ? ሳውዲ አረቢያ መንግስት እንግዲህ 90 ቀናት ጊዜ ገደብ ሰጥቷል።
አሁን የምገኘው እስር ቤት ነው።
በምን ምክንያት?
ያው ህገወጥ ያልሆነ ያው አንዳንድ ቦታ ላይ ስለሚይዙ እኔን እንግዲህ ከሶስት ቀን በኋላ ጅዳ አካባቢ የተወሰኑ ጓደኞችም በዛ አሉትንም ለጣቅሙ አሁን እስር ቤት እናምን እንገኛለን። ብዙ አለ ያው ዛሳሪዎች ግን እዚህ ጋር የኢትዮጵያ ኤምባሲ ማልወጣም የሆነ መፍትሄም እንፈልጋለን።
በምን ምክንያት ነው የታሰርከው? የስራ ፈቃድ ስለሌለ
ነው ብቻ ነው የመኖሪያ ፈቃድ የመብረሪያ ወረቀት ያላወጣ ይያዛል። እና በአጋጣሚ ነበርና ገጠር ነበር ነው ወደ ከተማ እንደገባን ይሄን አጋጣሚ አላገኘም ወዲያውኑ ለመያዛ በቃን።
በሳውዲ አረቢያ ያለ መኖሪያ ፈቃድ ለአመታት በስራ ላይ የምትገኝ ኢትዮጵያዊት በመጨረሻዎቹ ቀናት ምን ያሰብሽ ነው ብለን ጠይቀናት ነበር።
ላይ ምንም ያሰብኩ አይደለም። አሳቤ ያው ስራ ላይ ነው እንጂ የመውጣቱ ምናምን ነገር ብዙም አልተቀበልኩትም። ለምን? ምክንያቱም እዚህ መስራት ስለምፈልግ።
ሪያድ ከሚገኘው የምዝገባ ጣቢያ በርካቶች በፍጥነት የሚያስፈልጋቸውን የጉዞ ሰነድ ቢጨርሱም በአውሮፕላን ቲኬት እጥረት ምክንያት ሳውዲ አረቢያን ለቀው ለመውጣት ግን አልቻሉም።
ፍላይቶችም ጨምሯል መጀመሪያ ከነበሩት። ሆኖም ግን አሁንም ትኬት እጥረት ያገኘናል። አሁንም ዛሬም ራሱ ትናንትም ዛሬም በጣም ተቸግረናል። ለታም
ትኬት እጥረት አለ።
አሁንም አለ። ተጨማሪ ወደ 17 ፍላይቶች ጨምረውልን ነበር በሳምንት። አሁንም እንደዛ ሆኖ ግን አሁንም አልቻልንም።
ወቅታዊ ችግሮቹን በተመለከተ ወደ ኢትዮጵያ ኤምባሲ ደጋግመን ደውለን ነበር። ለዛሬ አላገኘናቸውም። ለነገ አግኝተን ለማናገር እንሞክራለን።
የመጨረሻው ዘገባችን ደግሞ የኢትዮጵያ ገዢ ፓርቲ ኢህአዴግ ከብሔራዊ የተቃዋሚ ፓርቲ ድርጅቶች ጋር የያዘውን ድርድር ቀጥሎ የውይይት አጀንዳዎች በዛሬው ዕለት ንግግር ተደርጎባቸዋል። ኢህአዴግ የጸረ ሽብር ሕጉ ዙሪያ ተቃዋሚዎች ባነሷቸው ጉዳዮች ላይ ለመስማት ወይም ለመነጋገር ዝግጁ መሆኑን ገልጾ በእስር ላይ የሚገኙ የፖለቲካ መሪዎችን በተመለከተ የፖለቲካ ታሳሪዎች በሀገሪቱ የሉም ሲል በጉዳዩ ላይ ውይይት እንደማያደርግ ገልጿል። ተቃዋሚዎች በበኩላቸው የፖለቲካ መሪዎች የታሰሩት በጸረ ሽብር ሕጉ ስለሆነ ሕጉን ለማሻሻል አጀንዳ ከተያዘ ወይም ውይይት ለማድረግ ከተፈለገ ለምን የታሳሪዎቹ ጉዳይ በአጀንዳነት አልቀረበም ሲሉ ተከራክረዋል። እስክንድር ፍሬው ዝርዝሩን ይዟል።
ለውራት ከዘለቀው የቅድመ ድርድር ውይይት የዛሬው ወሳኝ ምዕራፍ ላይ የደረሰ ነው። ገዢው ኢህአዴግና 16 ሀገር አቀፍ ፓርቲዎች በየግላቸው ያቀረቧቸው አጀንዳዎች ተጨምቀውና ተመጋግበው ቀርበዋል። ፓርቲዎቹ ለድርድር ያቀረቧቸው አጀንዳዎች ቁጥር የተለያየ ነው። የሚመሳሰሉትን አንድ ላይ ማድረጉንና ከሁለት በላይ በሆኑ ፓርቲዎች የተጠቀሱትን በሙሉ ማካተቱን የገለጸው የአጀንዳ አደራጅ ኮሚቴ ደግሞ ዛሬ 13 አድርጎ አቀርቧቸዋል። ተጨምቀው ከቀረቡት አጀንዳዎች መካከል የምርጫ ሕጉና ተያያዥ ጉዳዮች፣ የተለያዩ አዋጆች፣ የፖለቲካና የህሊና እስረኞች መፈታት የሚሉና ሌሎችም ይገኙባቸዋል። በቁጥር አንድ ላይ በተጠቀሰው የምርጫ ሕጉንና ተያያዥ ጉዳዮችን በተመለከተው ርዕስ ላይ ለመደራደር እንደሚስማማ ኢህአዴግ አስታውቋል። ይህንን የገለጹት በሚኒስትር ማዕረግ የኢህአዴግ ምክር ቤት ጽህፈት ቤት ኃላፊና የፓርቲው ዋና ተደራዳሪ አቶ ሽፈራው ሽጉጤ ናቸው።
በዚህኛው ላይ ኢህአዴግ የቀረቡትንም ሶስቱንም ከምርጫ ሕጉ ተያያዥ ጉዳዮች ጋር 17 ፓርቲዎች ያቀረብነውንና ዝቅተኛውን ከአምስት ፓርቲ ጀምሮ ያቀረቡትን አጀንዳዎች ሶስቱን አጀንዳዎች ለድርድር ቢቀርቡ እንስማማለን።
በተራ ቁጥር 2 ላይ የተቀመጠው አጀንዳ ደግሞ በአገሪቱ ስራ ላይ የዋሉ የተለያዩ አዋጆችን የተመለከተ ነው። በፓርላማው የህግ ባለሙያ የሆኑት አቶ ሰይፉ ገብረ ማርያም አጀንዳውንና በስሩ የያዛቸውን ንዑስ አጀንዳዎች በንባብ አቅርበዋል።
ሁለተኛው አብይ አጀንዳ የተለያዩ አዋጆችን በተመለከተ ነው። በዚህ ስርም 6 ንዑስ አጀንዳዎች አሉ። የመጀመሪያው የጸረ ሽብር አዋጁን የሚመለከት ነው። የሁለተኛው የብዙሃን መገናኛ አዋጅን የሚመለከት ነው። ሶስተኛው የንግድ ኢንቨስትመንት ፋይናንስ እና የታክስ ስርዓት ህግን የሚመለከት ነው። አራተኛው የፍትህ አካላት አደረጃጀት አዋጅና አፈጻጸምን ይመለከታል። አምስተኛው የበጎ አድራጎትና ማህበራት አዋጅን ይመለከታል። ስድስተኛው የአስቸኳይ ጊዜ አዋጅን ይመለከታል።
ይህ አጀንዳ ለምን ለድርድር መቅረብ እንዳለበት ተቃዋሚዎች ማብራሪያ እንዲሰጡ ነው የኢሃድግ ዋነኛ ተደራዳሪ አቶ ሽፈራው ሽጉጤ የጠየቁት።
በኢሃድግ በኩል በእነዚህ አጀንዳዎች ላይ የተለያየ ሐሳብ ነው ያለን። በየነሱዎቹ ላይ ሐሳብ አለን። በመጀመሪያው አጀንዳ የጸረ ሽብር አዋጁን በሚመለከት 16 ፓርቲዎች ጠይቀዋል። በእኛ በኩል ይህ አዋጅ ይሻሻል የሚል ኢንተረስት የለንም። ነገር ግን ለምን እንዲሻሻል እንደፈለጉ ፓርቲዎች ማብራሪያ ከሰጡን ልንሰማቸው ዝግጁ ነን። አንደኛው እሱ ነው። ሁለተኛውም የብዙሃን መገናኛ አዋጅን በተመለከተም ተመሳሳይ አቋም ነው ያለን። ነገር ግን ፓርቲዎች የብዙሃን መገናኛ አዋጅ ለምን እንደሚሻሻል ለውይይት ለድርድር እንዲቀርብ ሁለቱም አጀንዳዎች አዋጆች ለድርድር እንዲቀርብ እንደፈለጉ ማብራሪያ እንዲሰጡን እንፈልጋለን። ከዚህ ላይ ተመስርተን አቋማችንን ለመግለጽ እድል እናገኛለን። ሁለቱ አጀንዳዎች ለአሁን እየገለጽኩ ያለው ተቋማችንን ሳይሆን ይሄን የጠየቁ ፓርቲዎች ማብራሪያ እንዲሰጡን ነው። ለምን እንደዚህ እንዲሆንላቸው እንደፈለጉ ማብራሪያ እንዲያቀርቡልን ጥያቄ ያቀረብኩ ነው። የሚቀጥለው ስላይድ ላይ የንግድ ኢንቨስትመንት እና ፋይናንስ የታክስ ስርዓት ህግ የሚለው የንግድ ህጉ እየተሻሻለ ነው። የፖለቲካ ፓርቲዎች የንግድ ህጉ ላይ ግብዓት ማቅረብ የሚፈልጉ ከሆነ ከድርድር በመለስም ንግድ ህጉ በሚጸድቅበት ጊዜ አስተያየት መስጠት ይችላሉ። ስለዚህ ማብራሪያም ሳይሰጥ ቦታ የሚል ሐሳብ አለ። በዚህኛው ፓርት የታክስ ስርዓቱ በተመለከተ ግን ለምን የታክስ ህጉ እንዲቀየር እንደፈለጉ ማብራሪያ እንዲሰጡን እንፈልጋለን። ይሄ ማብራሪያ ከተቀዳመትን በኋላ አቋማችንን መግለጽ እንችላለን። በሶስተኛ በቀጥሎ ያለው የፍትህ አካላት አደረጃጀትና አደረጃጀት አዋጅ በተመለከተ ለድርድር ቢቀርብ እንስማማለን። የበጎ አድራጎትና ማህበራት አዋጅን በተመለከተ መጀመሪያ ማብራሪያ እንዲሰጡን እንፈልጋለን። ስለዚህ በሚሰጡን ማብራሪያ ላይ ተመስርተን አቋማችንን እንገልጻለን። የአስቸኳይ ጊዜ አዋጅ ውስጥ ሆነን ለድርድር ስለማንችል አንቀበልም። አመሰግናለሁ።
ይህንኑ የኢህአዴግ ጥያቄ መነሻ ያደረጉት ተቃዋሚዎችም በተለይ የጸረ ሽብር ህጉ ለምን እንዲሻሻል እንደሚፈልጉ አብራርተዋል። ከነዚህ አንዱ የኢዴፓ ሊቀመንበር ዶክተር ጫኔ ከበደ ናቸው።
የሰብአዊ መብት ጥሰቶች እየታዩ ያሉበት የትርጉም ይዘት አለው። ስለዚህ ይህ የትርጉም ይዘት መስተካከል እንዳለበት አንቀጹን አሁን ባልናገረውም በእርግጠኝነት ጸረ ሽብር ህጉ በሚጸድቅበት ጊዜም በፓርላማ በልዩነት የወጣንበት ወቅት ነው የነበረው። ስለዚህ የትርጉም ይዘቱ አሁንም ከሰብአዊ መብት አከባበር እና ጥበቃ ከዜጎች ተፈጥሯዊ መብት አንጻር መስተካከል የሚገባቸው ነገሮች እንዳሉ በእኛም በኩል እናምናለን።
የመያድ ዋና ጸሐፊ አቶ አዳነ ጥላሁንም ተመሳሳይ ሐሳብ አንጸባርቀዋል።
ህጉ እንደ ህግ መጽደቁ ላይ ችግር የለብንም። በዚህ ህግ ታከው ግን የሚመጡ አፈጻጸሙ ዙሪያዎች ላይ በጣም ከፍተኛ ሆነ በርካታ ችግሮች አሉ። የሀገራችን ህዝባችን በአጠቃላይ በዚህ ህግ እየተሳበበ ይሄ ህግ ራሱ እንደውም ገደብ ስለሌለው የፖለቲካ ፓርቲዎች ወይም በተቃውሞ ደረጃ የሚገኙ የተቃውሞ ፓርቲዎች የሚታሰሩበት፣ የሚንገላቱበት፣ ለስደት የሚዳረጉበት፣ በአጠቃላይ የሰብአዊና ዲሞክራሲያዊ መብታቸው የሚገፈፍበት በዚህ ህግ ታኮ የመጣ አንዳንድ ሁኔታዎች ስላሉ ከህጉ ውስጥ ተነጥለው መውጣት ያለባቸውና ሊሻሻሉ የሚገባቸው ትኖች እንዳሉ እንደ ፓርቲያችን እንደ መያድ እናምናለን።
እናም ለድርድር ይቅረብ በሚል ዛሬ ከስምምነት የተደረሰበት አጀንዳ ከ13ቱ አንዱ ብቻ ነው። የጸረ ሽብር ህጉንና ሌሎች አዋጆችን የሚመለከተው በተራ ቁጥር 2 የሰፈረው አጀንዳ ግን እንደዚህ በእንጥልጥል እንዳለ ነው ውይይቱ ያበቃው። በተራ ቁጥር 2 ከሰፈረውና በእንጥልጥል ካደረው በተጨማሪ በሌሎች 11 አጀንዳዎች ላይ የሚደረገው ውይይትም እንደሚቀጥል ይጠበቃል። ለፊታችን ሰኞም ሌላ ቀጠሮ ተይዟል። በዛሬው ውይይት ቀዳሚ ክፍል ከተገኙት ታዛቢዎች መካከል በኢትዮጵያ የዓለም ባንክና የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID ተጠሪዎች እንደዚሁም የኤምባሲዎች ተወካዮች ይገኙባቸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እንግዲህ ዛሬው የጋቢና ጉዟችን በዚሁ ተጠናቋል።
Facebook ላይ @vioamaharik በትዊተርም እንደዚሁ #gabinavioን በመጠቀም አስተያየቶቻችሁን አድርሱ።
እናስተናግዳችሁ የምሽነው እኔ መስታወት አድራጋው
እና ሄኖክ ሰማግዘርነን። ዝግጅታችን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ከጋቢና DJ ፋቱ ጋር በመሆን እንሰናበታለን።
መልካም ምሽት።